ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 11 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ሁለት ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በቅደም ተከተል አሰምተን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዲሞክራሲያ የካቲት ወር 2007 ዓመተ ምህረት እትም የካቲት ሲታወስ የህዝብ ድል አይቀሬ ነው በሚል ርዕስ የቀረበውን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በክፍል 2 ከመጽሐፍ ታደም ፕሮግራማችን በአቤ ጉበኛ የተደረሰው አንድ ለናቱ መጽሐፍ ትረካ ክፍል 6 ይቀርባል። በጎንደር አካባቢ የተከሰተውን የሰላም መደፍረስ ለማረጋጋት ኮማንድ ፖስት የተቃቀመ መሆኑ ተነገረ። የ33ኛ አባይ ክፍለ ጦር ኃላፊዎች እሁድ የካቲት 10 ቀን በሰጡት መግለጫ ኮማንድ ፖስት መቋቋሙን ገልጸው ከጎንደር መተማ መስመር ከመንገድ 5 ኪሎ ሜትር ክልል በቡድንም ሆነ በግል ትጥቅ ይዞ መንቀሳቀስ የማይቻል መሆኑንና እንዲሁም በጎንደር ከተማ ከጸጥታ አካላት ውጭ ማንኛውም ሰው ትጥቅ ይዞ መንቀሳቀስ እንደማይችል ገልጸዋል። በተመሳሳይ ሁኔታ በጎንደር ሁመራ መስመርም ትጥቅ ይዞ መንቀሳቀስ ተከልክሏል። ኃላፊዎቹ በመግለጫቸው በእነዚህ መንገዶች ላይ በቡድን የተደራጁ ህገወጥ ሰዎች መኪና ያስቆሙ ዜጎችን መግደላቸውንና መዝረፋቸውን እንዲሁም ዜጎች እየታፈኑ መወሰዳቸውን ዘርዝረዋል። በጌዲዮና በምዕራብ ጉጂ ወሰን ላይ በሚገኘው ጎቲቲ በተባለ ቦታ የሰፈሩ ከ20ሺ እስከ 30ሺ የሚገመቱ የጌዲዮ ብሔረሰብ ተፈናቃዮች ወደ ነበሩበት እንዲመለሱ ለማስገደድ ያገዛዙ ባለስልጣኖች ምግብ እንዳያገኙ በመከልከላቸው ከፍተኛ ችግር ውስጥ የገቡ መሆናቸውን ጉዳዩን የሚከታተሉ ወገኖች ገለጹ። የእርዳታ ሰጪ ድርጅቶች ወደ ቦታው እንዳይገቡ ቢከለከሉም ቦታውን ለመጎብኘት የቻሉ አንዳንድ ሰዎች አብዛኛዎቹ ህፃናት ከተጣ ልጆቹ በምግብ እጥረት እንደሚሰቃዩ ያሳያል ብለዋል። ተፈናቃዮቹ ወደ ቦታቸው ለመመለስ የማይፈልጉት ቤት ንብረታቸው ስለወደመ የሚመለሱበት ባለመኖሩ መሆኑን የተናገሩ ሲሆን የጸጥታ ሁኔታም ለህይወታቸው አስጊ መሆኑን ይገልጻሉ። ቀደም ብሎ ከታየው ተሞክሮም የጉጂ አስተዳዳሪዎች እርዳታ በመስጠት በኩል አድሎ ሲያደርጉባቸው እንደነበርና እርዳታ ሲከለከሉ መቆየታቸውንም ገልጸዋል። ባለፈው አመት በጌዲዮና በምዕራብ ጉጂ በተፈጠረ ግጭት ከአንድ ሚሊዮን በላይ ዜጎች ከቤት ንብረታቸው መፈናቀላቸው ይታወቃል። እሁድ የካቲት 10 ቀን በደቡብ አማሮ ወረዳ ከጉጂ ዞን በሚያዋስነው ጎልቤ በተባለ ስፍራ በአካባቢው የሚንቀሳቀሱ ታጣቂዎች በስራ ላይ የነበሩ ሁለት አርሶ አደሮችን የገደሉ መሆናቸው ታውቋል። በአካባቢው የነበረው መከላከያ በወቅቱ በቦታው አለመገኘት አሸባሪዎቹ እንዲያመልጡ ምክንያት ሆኗል ተብሏል። በወረዳው ካለፈው ሰኔ ወር ጀምሮ በአሸባሪዎች ጥቃት እስካሁን 84 ሰዎች የሞቱ መሆናቸውንና በርካቶች አካል ጉዳት የደረሰባቸው መሆኑን የወረዳው ባለስልጣኖች ይገልጻሉ። በየወሩ 20ሺ የሚሆኑ ስደተኞች በየመን በኩል ወደ ሳውዲ ለመሄድ ጥረት የሚያደርጉ መሆናቸውንና ከነዚህም ውስጥ አብዛኛዎቹ ኢትዮጵያውያን መሆናቸውን ያለም አቀፉ የፍልሰት ድርጅት የገለጸ መሆኑን ሲኤንኤን ባሰራጨው ዘገባ ገልጿል። የዜና ተቋሙ ባጠናከረው ዘገባ አብዛኛዎቹ ስደተኞች ወደዚያ የሚጓዙት አገራቸው ውስጥ የከፋ ሁኔታ በመኖሩ መሆኑን ገልጾ በየመን ውስጥ ጦርነት መኖሩንና በቦምብና በጥይት ህይወታቸው ሊጠፋ የሚችል መሆኑን አልተረዱም ብሏል። ኢትዮጵያውያን ወደ ሳውዲ የሚጓዙት ሰርተው ቤተሰቦቻቸውን ለመርዳት መሆኑን ብዙዎቹ ይናገራሉ ተብሏል። በሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል ተቋም በሶማሊያ የሚገኙ 1000 የሚጠጉ የቡሩንዲ የሰላም አስከባሪ ኃይል አባላት ከሁለት ሳምንት በኋላ ወደ ሀገራቸው እንዲመለሱ የወሰነ መሆኑን ተነገረ። የህብረቱ የሰላም አስከባሪ ኃይል ለምን እዚህ ውሳኔ ላይ እንደደረሰ ባይታወቅም የቡሩንዲ ወታደሮች ከሚጠብቁበት ቦታ ላይ ከተነሱ አሽባብ ቦታውን ሊይዘው ይችላል የሚል ስጋት ተፈጥሯል። የሶማሊያ ፕሬዝዳንት ለጉዳዩ ለመነጋገር ወደ ቡሩንዲ ማቅናታቸው ታውቋል። በሌላ ዜና ሰሞኑን በኬንያና በሶማሊያ መካከል ውዝግብ መነሳቱ ታወቀ። በህንድ ውቅያኖስ አካባቢ ባላቸው ወሰን ሶማሊያና ኬንያ ይገባኛል ጥያቄ የሚከራከሩበት ቦታ ያለ ሲሆን ሰሞኑን የሶማሊያ መንግስት በአካባቢ የነዳጅ ፍለጋ እንቅስቃሴ በማድረጉ የኬንያን መንግስት ያስቆጣ መሆኑ ታውቋል። የኬንያ መንግስት በግልጽ ድርጊቱን ያወገዘ ሲሆን በሶማሊያ የሚገኘውን አምባሳደር መጥራቱና በናይሮቢ የሚገኘው የሶማሊያ አምባሳደር አገር ለቆ እንዲሄድ የወሰነ መሆኑ ተነግሯል። ዜናው በዚሁ ያበቃል። ከፍተኛ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ለታ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
ያደቆነ ሰይጣን ታያቀስ አይለቅም። ወያኔ ገና ውንብድናውን ሲጀምር ጸረ አማራና ጸረ ኢትዮጵያዊ ሆኖ ነው። ጸረ ኦርቶዶክስ ሃይማኖት ሆኖ ነው የተንቀሳቀሰው። እስልምናንና የገዳ ፍራትን መታስከባሪ መስሎ ለፖለቲካ መሳሪያነት ያገለግለኛል ብሎ ለጎሳ ክፍፍል ይጠቅመኛል ብሎ በማሰቡ በተለይ በመጀመሪያው አካባቢ ወዳጅ መስሎ ለመታየት በቤተ ክርስቲያን ዙሪያ መስጊድ ካልቆመ ያለ ሲጋበዝ መቆየቱ አለ የሚባል አይደለም። የኢትዮጵያ ህዝብ በቅጡ ያልተረዳው ወያኔ እስላሙን ቤተክርስቲያን አቃጥል ክርስቲያኑን መስጊድ አቃጥል ብሎ ተቀባይነት ሊያጣ የራሱን ካድሬዎች አስተማርቶ ሲያደርገው እንደነበር የታየ ነው። ወያኔ አሁን ላይ እያጨደ ያለው ያን ጊዜ ዘራውን የጥላቻ ዘር ነው። የኢትዮጵያ ህዝብ ዘር፣ ጎሳ፣ ሃይማኖት፣ እድሜና ጾታ አይደለም እኔ ኢትዮጵያዊ ነኝ ብሎ በግልጽ ነግሮታል። የአንድነታችን ጠላት ወያኔ ነው በማለት አሳውቆታል። እኛ አንድ ላይ የኖርን አንድ የሆንን ህዝብ ነን። ህዝቦች አይደለንም። ህዝቦች ያንተ ቅዠት ነው። ኢትዮጵያን ለማፈራረስ የተጠቀምክበት ቃል ነው። አለበለዚያ በምንም የቋንቋ መስፈሪያ ህዝቦች የሚለው ቃል አንድ ህዝብንና ሀገርን አይወክልም። ወያኔ አማርኛንም እንደ አማራው ላፈናቅል ካላለ በስተቀር የነጠላ ቁጥር መግለጫ የሆነን ቃል ለብዙ ቁጥር መገለጫ ማዋል ባልተገባው ነበር። ወጣቱ በማያወላዳ ሁኔታ እኛ አንድ ህዝብ ነን፣ በአንድ ሳይኮሎጂ የተገነባን ኢትዮጵያውያን ነን በማለት ቢነግረውም ወያኔ በግድ እኔ ያልኩትን ካልተቀበልክ ብሎ በአጋዚ ጦሩ እየጨፈጨፈው ይገኛል። ወያኔን በማንቆሻበል ጊዜ አልፏል። ግብ ግቡን ፈልጎታል። የኢትዮጵያ ህዝብ ደግሞ ወያኔ ስለፈለገው ሳይሆን እሱ በፈቀደው ወቅትና ሰዓት ልኩን ሊያሳየው ዝግጁ ነው። ትግል በሞት አይገታም። ህዝብን በማስፈራራት እንኳን ወያኔ የፋሽዝም ፍልስፍና አለቆቹ እነ ሂትለርና ሞሶሎኒ ከነቅዠታቸው አልሰነበቱም። ህዝብ ዋጋቸውን ሰጥቶ አሰናፋቸዋል። ወያኔን ህዝብን ይቅርታ አልጠይቅም፣ ይህን ከማደርግ ድርጅቴ ኢህአዴግ ሊፈርስ ይሻለኛል ብሎ በአባይ ፀሐዬ በኩል ነግሮናል። ተጠበቀው ህዝብ መልሱን እስኪያገኝ መቸኮል አያስፈልግም። ወያኔ በኢትዮጵያ ላይ መዳፈር የጀመረው ዛሬ አይደለም። በሜዳ ድንፋታው በአንድ ነው ደማችን ሀገር አይገነባም ብሎ ተሳልቆብናል። ያደመጠው ግን አልነበረም። በንቀት በመመልከት የት ይደርሳል በማለት በአዳን በኢትዮጵያ ላይ አድመው ይነሳሉ ብሎ በማመን ከደርግ የበለጠ ጨካኝ አይመጣም ብሎ በማለት ለገበሬው የመጣው ነኝ ሲል ያለ መጠርጠር በመቀበል ደርግ አደንቁሮ ሲሄደው ጆሮ ኢሃፓን ለመስማት በመቸገሩ በዚህ ሁሉ ምክንያቶች ወያኔ ሰተት ብሎ አዲስ አበባ ሊገባ በቅቷል። ለወያኔ የለመደሽ ጦጣ ሁልጊዜ ፍርጠጣ ሆኖበት መውጫውም እንደ መዝያው የሚቀል መስሎት ባሳብ ቢናውዝም ኢትዮጵያውያን እንዳመጣጡ እንደሚሸኙት ጥርጥር የለውም። ግን ሁልጊዜ የአዋዦች ሰለባ አንሁን፣ ጠንቀቅ እንበል የሚለው ኢሃፓ ምንም ጊዜ ቃል ኪዳኑን ለህዝብ እውነትን መናገር በመሆኑ ነው። ስለዚህ ሀገርንና ወገንን ራስንም ለማዳን ኢሃፓን እናዳምጥ፣ ምክሩን እንቀበል፣ ለሀቀኛ ትግል እንሰለፍ። ሀገሬ ህዝቤ ያላለ ይመለስ። ትግል በወላዋይነት የሚወጡት አቀበት አይደለም። ይህ ምክር የትግራይ ልጆችንም ይመለከታል። ወያኔ እያቃዠ ባለው የዘር ፍልስፍና ተይዛችሁ ራሳችሁን አደጋ ውስጥ እንዳታስገቡ። ከወገኖቻችሁ ጋር ተባብራችሁ ቁሙ። ጠባብ ጎጠኛ ተመሳጥረው ኢትዮጵያን ለማፈራረስ በቋንቋ ሲከፋፈሉ ቅድሚያውን እርምጃ በምዕራብና በምስራቅ የሀገራችን ክፍሎች በሚኖሩ አማሮችና አማርኛ ተናጋሪዎች ላይ አሰቃቂ ግድያ ፈጽመዋል። ምክንያቱም ገና ከሜዳ ጀምረው በመርሆአቸው ላይ ደሃ አማራም ቢሆን ተረፈ መረፍ የቀመሰ በመሆኑ ከፊውዳል ወንጀል ሊጸዳ አይችልም ብለው የተነሱ በመሆናቸው ነው። ይህ አይነቱ የወያኔ ወንጀል በእጅ መጨባበጥ ብቻ የሚያበቃ አይሆንም። የኢትዮጵያውያን ህዝብ በተለየ አማራውን የኢትዮጵያን ህዝብ በተለይም አማራውን ነገድ ጎንበስ ብሎ ይቅርታ መጠየቅ ግዴታው ነው። ልትገመኝ የኢትዮጵያን ህዝብ በተለይም የአማራውን ነገድ ጎንበስ ብሎ ይቅርታ መጠየቅ ግዴታው ነው። በወልዳዳ አስተሳሰቤ ህዝብና ሀገርን በድያለሁ ብሎ ማለት ለግድያው ተመጣጣኝ ባይባልም ለህዝብ የመገዛትን ባህሪ አስተምሮ ያልፋልና ተቀባይነት ሊኖረው ይችላል። የማቤት ጠፍቶ የማሊበጅ የአውሬ መፈንጫ ይሆናል እንጂ ሲል የኖረን ህዝብ ይሁንታ በአንዲት ሀረግ ይቅር በልኝ ብሎ ማግኘት ከፍተኛ ጸጋ ነው። ወያኔ ስልጣን ይዞ የህዝብን ንብረት ከመደበቅና ከመፈቆጭ ራይ ኖሮ ታያውቅም። የሚያደርጋቸው ነገሮች ሁሉ በግብታዊነት የሚፈጸሙ ናቸው። ኢትዮጵያን ከመገንባትና ለህዝባ በጎ ከማሰብ ይልቅ ጊዜ የሚያጠፋው እንዴት ኢትዮጵያን ሊያፈራርሳት እንደሚችልና ፋጃን ጌቶቹን የሚያስደስትበትን በማስላት እንዲሁም የደረሰኝ ደብዛዎችን አጥቶ ከስርቆት ወንጀል የሚድንበትን ዘዴ በመፈለግ ላይ ብቻ ነው። ወያኔ ማለት ያ ነው። አሁንም ያልገባቸው ካሉ፣ በጥቅም የተገዙ ካሉ፣ በጠንፋፍ ጎሳኝነት የታወሩ ካሉ የህዝብን ተግሳጽ ተጠብቁ፣ ጊዜውን ይጠብቁ። ወያኔ ባዕዳንን ተለማምጦ ለስልጣን ሲበቃ ኢትዮጵያን ለማፈራረስ፣ ህዝቧን ለማተራመስ፣ ሃይማኖቷን ለማርከስ ቃል በመግባት ነበር። በዚህ ማድራጎቱ የኤርትራን ህዝብ ከወገኖቹ ለያየ፣ የጎንደርን መሬት ከሱዳን ጋር ተከፋፍሎ ግማሹን ለራሱ ግማሹን ለሱዳን ሸለመ። አማራውን ናቀ፣ አጠቃ፣ ተሳለቀ። በኦሮሞ ላይ ተሞሻለቀ፣ አጠቃ፣ ተሳለቀ። ወያኔ የኢትዮጵያን ህዝብ አላወቀውም። አንዱ ትውልድ ቢያሳልፈው ሌላው ትውልድ የሚያውቀው መሆኑን አልተረዳውም። ኢትዮጵያ ማለት በአንድ ትውልድ ተፈጥራ በአንድ ትውልድ የምትጠፋ ሀገር አድርጎ ነበር የቆጠራት። በራሱ ገመድ ታነቀ፣ በራሱ ተሸማቀቀ። ያለፈውን ትውልድ ገድዬ ጨርሼ አሰድጄ አስሬ አርፋለሁ ብሎ በማሰብ ተንደፋደፈ። በሰረቅኩት ገንዘብ እፎይ ብዬ ዝናናለሁ ብሎ ሲዘገጃጅ ወጣቱ የኢትዮጵያ ልጅ ደርሶ ማን ቁርጡን ያዘው? የህዝብ ግብር አለበት ክፈል ብሎ አፋጠጠው። የኢትዮጵያ ህዝብ ፍርድ የሚሰጥበትን ወቅትና ጊዜ ያውቀዋል። ዝም ብሎ ሲያሳልፍ የፈረኝ የነፍላቸው ግብዞች ማንነቱን ያላወቁ ብቻ ናቸው። ኢጣሊያ 40 ዓመት ጠብቃና አረሳሳ ኢትዮጵያን ማጥቃት ይቻላል ባለችበት ወቅት ለማጥቃት ስትሞክር ለአምስት ዓመታት በዱር በገደል ሽፍቶች ፋሽስትን ፍዳ አስቆጥረው ያባረረው የኢትዮጵያ አርበኛ ኢጣሊያ እንዳሰበችው በጎሳና በቋንቋ ተከፋፍሎ አላሰነደቃትም። ይልቁንም አብሮ አንድ ሆኖ አስገረማት። አሁንም የተደገመው ያ ነው። ወያኔ 26 ዓመት ተዝናንቶ የዘረጋው የመከፋፈል ፖሊሲ በኢትዮጵያ ልጆች በቄሮና በፋኖ ሲፈረካከስ ወያኔ ከማልቀስ ውጪ አማራጭ የለውም። ህዝብ ሲያፈጥበት፣ ህዝብ ዘገሩን ሲነቀልቅ መውጫ መግቢያ ይጠፋል የሚባለው ለዚህ ነው። የኢትዮጵያ ህዝብ ይሄ ነው። ጠላቱ አይመችም። ችግሬ በሰው ፊት እንዳታጋልጠኝ እኔኑ ብቻዬን ጎሰም ጎሰም አድርገኝ ብሎ ነው የሚነሳው የሚቆራኘው። ችግሩ አንድነቱን አይፈታውም። ግፍ ያንገሸገሸው ወጣት ገንፍሎ ሲወጣ እንኳን አዋጅ እንኳንስ አጋዚ ጦር ማንም አይመልሰውም። ፊቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ደስ ጥሎ ማልቀስ እያለ ቄሮና ፋኖ ተዛባበተበት። ወያኔ ሀዲዱን ስቶ ገደል እየገባ ነው። ተስፈኞች ተስፋችሁን ቁረጡ፣ ተሳፋሪዎችም በጊዜው ዘላችሁ እራሳችሁን አትርፉ። የሚጠብቃችሁ ጭው ያለ ገደል ነውና ህዝብ ምንጊዜም አቸናፊ ነው።
እርቅ ሳይሆን የሚያሻው ጥልቅ ግንዛቤ ነው። ስለ ሁኔታዎች በቅጡ ሲረዱ፣ በቅጡ መጨነቅ፣ በቅጡ ማሰብ፣ በቅጡ ለትግል መቆም፣ በቅጡ በዓላማ ላይ መጽናት፣ ሁሉም ነገር በቅጡ ሲሆን ንትርክም፣ ጭቅጭቅም፣ ግብግብም ይወገዳል። እስከዛሬ ያለው መናቆር ዝም ብሎ የተፈጠረ የሚመስላቸው ሰዎች አሉ። አንዳንዶቹም በቃላት አጠቃቀም ላይ የተፈጠረ አስመስለው እናሸንፋለን እና እናቸንፋለን በሚል ተራ ትርጓሜ ይጠቅሳሉ። ነገር ግን ጉዳዩ ቃላት አልነበረም። መሰረታዊ የሆነ የዓላማ ልዩነት ያስከተለው ነበር። መንግስት ነኝ ያለ ሁሉ ህዝብን ሲንቅና አያውቅም፣ ገና አልሰነጠንም፣ ማወቅ ይገባዋል እያለ በህዝብ ላይ የራሱን ድክመት ሊጭን ሲሞክር ደንቆሮ ሲያደርገው መመልከት የማይቻል ነው። ባያቅም ካለማወቁ ይማርበታል። ስልጣንና መብቱን ተውለት ማለቱ ከኢሃፓ አይነቱ ህዝባዊ ፓርቲ የሚጠበቅ ነበር። እኛ እናውቅለታለን፣ መብቱን እየተመጠነ ይለቀቅለታል እያሉ ሲቀልዱ አስተውለናል።
ለምሳሌ ሜሶን ዴሞክራሲ በገደብ እያለ ሲል ዝም ብሎ ማለፍ በኢያፓ በኩል የሚቻላል ነበር። የጽሑፍ ክርክር ተጀመረ። ይህ ለመቋቋም ሲያቀተው በየቀበሌው ወጣቶችን ማሸበር ማሰርና አሳቦ መግደል የካድሬዎቹ ተግባር ነበር። ይህ ሁኔታ የኢያፓ አመራር በተለያዩ ቃለ ምልልሶች ላይ ገልጣውታል። ለመሆኑ ማን ነው የገዛ መብቱ እየተመጠነ እንዲሰጠው የሚፈቅድ? የተሸራረፈ ዴሞክራሲ ያውልህ ብሎ የሚወረውርለትስ ማን ነው? ጠቡ ይህ መሰሉ መሰረታዊ የግንዛቤ ልዩነት የፈጠረው አለመግባባት እንጂ ሌላ ምክንያት የለውም። መንግስትንን ባዮች ሁሉ የህዝብ ተቀጣሪዎች እንጂ የህዝብ አዛዦች አይደሉም። ህዝብ ሲፈልግ በስልጣን የሚያቆያቸው ሲፈልግ ደግሞ የሚያባራቸው ናቸው። ይህ አይነቱን ሀቅ ከማይቀበል ሰው ጋር ምንም አይነት ድርድር ቢደረግ መግባባት አይቻልም። ለምሳሌ ለወያኔ ኢትዮጵያ የሚሉ ቃል ዛሩን የሚያስነሳበት ነው። ስለዚህም ከወያኔ ጋር ስለ ኢትዮጵያ መነጋገር ይቻላል የሚል ስለ ኢትዮጵያ ፖለቲካም ሆነ ስለ ወያኔ የሚያውቀው ነገር የለም ማለት ነው። የለበጣና ጊዜ ለማጥፋት ካልሆነ በቀር ወያኔን ጋብዞ ድርድር ምንም ጊዜ አይሰራም። ስለዚህ እርቅ ሳይሆን የሚያስፈልገው ጥልቅ ግንዛቤ ነው። ህዝብ መሰረታዊ መብቴን አትጣሱ ብሎ ታገለ እንጂ መብቴን ስጡኝ ወይም አሰጡኝ ብሎ አልጠየቀም። መብት በችሮታ የሚለገስ አለመሆኑ አታውቅም የተባለው ህዝብ ማውቁን ደጋግሞ አሳይቷል። ኢያፓ ከህዝብ ተነጥሎ ስለማያውቅ የህዝብን ፍላጎቱን ጠንቅቆ ያውቀዋል። በመሆኑም ነው በዚህ ሁሉ የመከራ ዘመን ሳይነጣጠሉ የዘለቁት። አንዱ የሌላው ጋሻና ጠላላ የሆነበት ምክንያት ጥርት ያለው ህዝባዊና ሀገራዊ ዓላማ ስላቋራኛቸው ነው። የህዝብ ፍቅርና የዓላማ መስዋዕትነት የሚገለጥ እንጂ በወሬና በዲስኩር የሚጠናቀቅ አይደለም። ህዝብ የሚሞትለትን አይቷል ያውቀዋልም። መስካሪ አሻው ህዝብና ኢያፓ የማይታወቁ ቢሆን ኖሮ እንኳንስ 40 ዓመት አንድ አመትም አብረው ባልቆዩ ነበር። ኢያፓ ለአድራጎቱ ምስጋናም አዋጅም አያስፈልገውም። ምንጊዜም በተግባር ከህዝብ ጎን አለመጠፋት አላማን አለመሳት ነው ብሎ የሚያምን በመሆኑ ነው። ከዚህ ውጪ በባዕዳን ግፊት የሚደረግ ጉንጭ አልፋ ድርድር ህዝብ የሚያውቀው አይደለም። ህዝብ ካላወቀው ደግሞ ኢያፓ ለማወቅ ይቸገራል። ኢያፓ የህዝብን ጥቅም አስቀድሞ የሚያይ መሆኑና ለድርጅታዊ ጥቅምና ስምምነት ባለመመቻቸቱ በርካታ ተከፊዎችና አኩራፊዎችን እንዳፈራ ይታወቀ ነው። ዘወር ብሎ ቢያዩ ግን ሀገርን ለማዳም ግልብ ውሳኔና የጥርፊያ እርቅ ሳይሆን የሚያስፈልገው ጥልቅ የሆነ ግንዛቤ መሆኑን ነው። ኢያፓ የህዝብን ወሳኝነት ለማረጋገጥ ሲል መስዋዕትነት ከፍሏል። ለዚህ ነው ከመጀመሪያው ህዝባዊ መፈክሮች አንግቦ ጊዜያዊ ህዝባዊ መንግስት አሁኑኑ መሬት ላራሹ ዴሞክራሲ ያለገደብ ብሎ ታግሏል። ከዚህ ውጪ የትኛው የተሻለ መፈክር ተገኘ? ወይስ የወያኔን ህዝብን አፍኖ ዝርፊያ ፈጸመና በቋንቋ ሸንሽኖ ዘረኝነትን ማራመድ እንደ አማራጭ ታየ? እርግጥ ነው እንደነ መንግስቱ ያሉ በማያውቁት የሚቀላምዱ ደንቆሮች ሀገሪቱን አደጋ ላይ ሲጥሉ የሻቢያን የወያኔና የኦነግ ሰላዮች በአጠገባቸው ኮልኩለውና ቁልፍ ቁልፍ ቦታዎችን አስይዘው በውጪ ሲደነፉ ሀገር ወዳድ የሆኑ አማሮች፣ ኦሮሞዎች፣ ትግሬዎችና ሌሎችም እየተለቀሙ ተገደሉ። ይህ ነው የደርግና የመኢሶን የፖለቲካ ችሎታ ያስገኘልን። የዚህ አይነቱን መከራ በመስዋዕትነት ያሳለፈው ኢያፓ በትግል ስም መሐላውን ለደረደረ ሁሉ የእቅፍ አበባ ይዞ መገኘት ባይጠበቅበትም ሲጀምር በሀገር ጉዳይ ላይ ቂምም ሆነ ጠብ መኖር አለበት ብሎ የሚያምን አይደለም። ሲቀጥል በባዕዳን አደራዳሪነት የሀገርን ህልውናም ሆነ የህዝብን መብት ማስከበር ይቻላል ብሎ መቀበል ያዳግታል። የባድ አንደርድር ያተረፈልን ምን እንደሆነ ጠንቅቀን እናውቃለን። ህዝብ ያፈረበትን ጣላት ቀና ያለበትን ጠባቦች አሽካኩበትን ተቀበሉ ብለው ነው ያሉን። ይህ ያሁን ሁኔታ ደግሞ ሆን የተጣላ አለና ነው የተጨነቁት ወይስ ትግልን ለማኮላሸት አስበው? የለቆንስ ለኢትዮጵያውያን የህዝብን ጥያቄ አውቆና ተረድቶ ትግሉን ማደናቀፍና ቀረንም ሆነ ፋኖም ወጣት አርበኞችን እንዲጠነክሩ ማበረታታት ቅድሚያውን ቢይዝ ይጠቅማል። በአላማ ላይ መግባባት፣ በአላማ መቆም፣ ህዝብና ሀገርን ማስቀደም ሁሉንም ችግሮች ይፈታል። ያልጠረጠረ ተመነጠረ ተደጋግሞ ጥቃት ለደረሰበት እንግዳ ነገር አይሆንም። ይህባ ይህን ባደርግ ኖሮ ትግሉንም ራሱንም ባላቆየ ነበር። የህዝብ ፍቅር በልቡ ከሰረጸ ፊርማና ወረቀት ጠፊ ነው ተቀዳጅ መተማመን ብቻ ይበቃል ለወዳጅ ተብሏል። በህዝብ እንመን ድል የኢትዮጵያ ህዝብ ነው።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ኢትዮጵያውያን ሁሉ ልዩ ስፍራ ያለው ታሪካዊ ወር ነው። የካቲት ባንድ በኩል በነጻነትና ባገር ፍቅር ስሜት ልባቸው እየነደደ መሰዋት ሆነው ያለፉትን ወገኖቻችንን በቁጭት ያስታውሰን፣ በሌላ በኩል ደግሞ በነሱ መስዋዕትነት ውጤት በሆነው ድል አንገታችንን አቅንተን በመሄዳችን በቃልም ሆነ በጽሑፍ ሊገለጽ የማይችል ስሜት በአእምሯችን ውስጥ ይጭራል። የነጻነት ግንብ ፈራርሶ በወደቀበት ያ የጨለማ ዘመን ነጻነታችንን አንነጠቅም፣ ክብራችንን አናስደፍርም በማለት በርካታ ኢትዮጵያውያን መስዋዕት ሆነዋል። በትግላቸውም የአገራቸውን አፈር በደማቸው አብኩተው የባርነትን አለት በአጥንታቸው ጠርበው የነጻነትን ግንብ አንጸውበታል። አንድ ህዝብ ታሪኩን ሲያስታውስ በቅርሱ ለመኩራራት ወይም በጎደለው ለመሳቀቅ ሳይሆን ካለፈው ጠቃሚን ትምህርት ለመቅሰምና ይህንንም ለመጪው ትውልድ ለማስተላለፍ ነው። ተስፋን ለመጪው ትውልድ የሚያስተላልፍ ዜጋ ሁሌም ሕያው ነው። ታሪክን የማስታወስና የመዘከር ልምድ የህዝብ ጸጋ ነው። በየካቲት 66 የፈነዳው ህዝባዊ አብዮት ግፈኛን ስርዓት ከማስወገዱ ሌላ የህዝብን የትግል መንፈስ እና ጽናት፣ ህብረት፣ ቆራጥነት በሚገባ አሳይቷል። ከሰላሳ ዓመት በፊት ግፍ የለመደች መሬት ሆነችና አገራችን ኢትዮጵያ የህዝብ ድል በአምባገነነቶች ተነጠቀ። ያኔው የ17 ዓመቱ እንክርዳድ በተራው ጊዜውን ጠብቆ ሲታጨድ ደግሞ ሌላ እንክርዳድ ራሱን ወያኔ ብሎ የሰየመ አረም ፈልቶና አገርን ጨምድዶ ይዞ እነሆ በየካቲት 66 በደም ታጅበው ተስተጋብተው የነበሩ የህዝብ ጥያቄዎች ዛሬም ምላሽ አልባ ሆነው የህዝብን ስቃይ ገላጭ ሆነው በመቀጠል ላይ ናቸው። ከዴሞክራሲያ ግፍ አይፈሬ መሬት እንክርዳድ ያበቅላል። ቀድሞም ቢሆን በዘር በሃይማኖት በጾታና በእድሜ ሳይከፋፈል እንደ አንድ ሰው በመሆን የጠላትን ወረራ ለማክሸፍ ከዘላለም ባርነት የአንድ ቀን ነጻነት ባንዳ ዘሬ በሚል መፈክር ዙሪያ ተሰባስቦ በአርበኝነት ተሰማርቶ ለአገሩ ነጻነት የሚፈለገውን መስዋዕትነት ከፍሏል። በዚህ ጦርነት የፋሽስት ጦር ባደረገው ኢሰብአዊ ጭፍጨፋ በርካታ ህጻናት፣ ሴቶችና አረጋውያን ሰለባ ሆነዋል። እዚህ አይነቱ ጭፍጨፋ በዓለም ታይቶ የማይታወቅ መሆኑ ቢነገርለትም የኢትዮጵያን አርበኞች የዓላማ ጽናት አላናጋውም። እንዲያውም ለነጻነታቸው ሲሉ በወደቁ ጀግኖች ምትክ ለአገራቸው ሉዓላዊነትና ለሰንደቅ ዓላማቸው ክብር ሲሉ በወደቁ አርበኞች ምትክ ቁጥር ስፍር የሌላቸው ወጣት የነጻነት ታጋዮችን ማፍራት ቻለ እንጂ ከጀመረው ትግል አላዘናጋውም። ከፊት 12 የዚህ መስዋዕትነትና ጀግንነት መታሰቢያ ቀን ነው። ይኸው በአይነቱ የመጀመሪያው የሆነው የኢትዮጵያውያን የካቲት ገድል ማንነቱ ተረስቶና ተረግጦ በቀኝ ግዛት ቀንበር ስር በሚማቀቅበት ወቅት የተገኘ ድል በመሆኑ የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝብ ድል በመሆኑ አገራችንን የአፍሪካውያን የነጻነት ተምሳሌት ሲያሰኛት ይኖራል። የካቲት የድላችን አርማ ነው። የካቲት ለአገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲት ጠላት በጎሳና በሃይማኖት ከፋፍሎ የኢትዮጵያን ሕዝብ ደም በማቃባት ስሩን ሊሰድ ያሰበበትና የከሸፈበት ወር ነው። በተለይም አሁንም ሆነ መጪው ትውልድ እስከ ዛሬና ለመጪውም በኢትዮጵያውያን ዘንድ በምርዴት የሚታሰበው የካቲት የፋሽስት ጭፍጨፋ እነዚያን ጀግኖች አባቶቻችንና እናቶቻችንን የአገር ፍቅር ስሜት ዘወትር እንድናስብ ያደርገናል። የአገራቸውን ክብር በጠራት ከርሰ መቃብር ላይ ለማረጋገጥ በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ በግራቪያኒ ላይ ቦምብ በመወርወር የአገርና የወገንን ፍቅር ስሜት የገለጹት አብርሃ ደቦችና ሞገስ አስገዶም ይታወሱናል። የጀግኖች አባቶቻችንና እናቶቻችን የአርበኝነት ፈለግ በመከተል መሬት ለአራሹ፣ ዳቦ ለተራበው፣ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡት ሞራል ብዙሃኑ አርሶ አደር ህዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ ከዚሁ ጋር ተያይዞ በግሃድ ይታይ የነበረውን የብሔረሰብ ጭቆና ደግሞ በዝምታ ሊያልፉት አልቻሉም። የኢትዮጵያን አንድነት በጭቆና ላይ መስርቶ ለማረጋገጥ መጣር የማይሰራና ኢሰብአዊ ነው ያሉት እነዚህ ምሁራን ለሀገራቸው ደህንነት ውድ ሕይወታቸውን ለመስጠት የተነሱ በኋላም የሰጡ በመሆናቸው የህዝብ አንድነት በዴሞክራሲና በህዝብ መብት መረጋገጥ ተመስርቶ ለሀገር አንድነት መገንቢያ ይሁን ሲሉም ተማርተዋል። የካቲት 1966 የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሀቁ ተገልጦ ይውጣ ጭቆነ አለና እናስወግደው ተባብረን እንነሳ እኩልነትን እናረጋግጥ ሀገራችን ከኋላ ቀርነት ተላቃ እንደ ሌሎች የበለጸጉ ሀገሮች በእድገትና በልማት ጎዳና ትጓዝ በሚቆራጥ መንፈስ የተደረገ እንጂ የአፍ አርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ከላይ ያሰፈርነው ሀቅ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለሀገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር፣ ዛሬም ነው። በመሆኑም ህዝባዊነቱ ሊካድ የማይችለው የካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግሥትና የቢሮ ሠራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግሥት ተደብቆ የነበረውን ድርቅና ረሃብ ይባ በማውጣትና የባለሥልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲን አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና አጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎችን በመገምገም በሀገራችን ይታይ የነበረውን ኋላቀር ስርዓትና በዓለም ደረጃም የቅኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ተራማጅ ትውልድ ነበር። የካቲትን ስንዘክር በሀገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የሀገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና ቴክኖሎጂያዊ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ ሀገሩንና ህዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ትውልድን የምንዘክርበት ታሪካዊ ወር ጭምር ነው የካቲት። ያ ትውልድ ለህዝብ እታገላለሁ ብሎ ስለተነሳ ስርዓቱ ሲያባብለው ግን አልከብዳም፣ አልተገዛም፣ ቃሉን አልለወጠም፣ ቃል ኪዳኑን አላፈረሰም። ሆዱን ወዶ አፉን ክዶ ክፉ ለምዶ አልነበረም ያ ትውልድ። ትግል ቆራጥነትን ይጠይቃልና አስፈላጊውም ወኔ ነበረው። ትግል መስዋዕትነትን ይጠይቃልና ለሀገሩና ለወገኑ ሊሰዋ ዝግጁ ነበር፣ ተሰውቷልም። የካቲት 66 የዚህ ቆራጥነትና አገር ፍቅር መንፈስ ነጸብራቅ የሆነው ትግል ውጤት ነው። የእናቶች ዥንጉርጉር እንደተባለው ደግሞ ህብረተሰብ አንድ ወጥ አይደለምና ቅራኔዎች የለውጥ አዋላጅ ናቸውና በየመደቡ በየፈርጁ ለጥቅሙ መቆም የሚጠበቅ ነውና የህዝቡ ድል በታጠቀው ክፍል ሲነጠቅ ለባነነፍስ ያደሩ ጥቂቶች አልነበሩም። ደርጉ የህዝብን ድል የነጠቀ ኃይል ሳይሆን መብትን አስከባሪና ለውጥን አረጋጋጭ ነው ያሉ አብረውት ተሰልፈው ለራሳቸውም ለህዝብም መከራ የሆነን አገዛዝ ደገፉ፣ አጠናከሩ። ስርዓቱ የግፍ አገዛዙን ለመጠበቅ በባዕዳን ተደግፎ የሽብር ክንዱን በህዝብ ላይ ሲያሳርፍም የተከተለውን አሰቃቂ እልቂትና ፍጅት ሁላችንም የምናስታውሰው ነው። በዚህ ክፉ ዘመን ደግሞ ራእዩን ያረሳውና ወኔውን ለጭብጡ ያልቀየረው ክፍል ታሪክ ዘወትር በሚዘክረው ጀግንነት አረመኔውን መንግሥት አገለ፣ መስዋዕት ሆነ። ዛሬ ይህ አይነቱ ቆራጥነትና ለሀገርና ዓላማ ታማኝነት አጥቶ አንዳንዴም ጸረ ወያኔው ከመለስ ደጋፊው አልለይ እያለ ባስቸገረበት ወደ ኋላ መለስ ብለን የካቲቱን 66 ተመክሮ መገምገም ማስታወሱ ጠቃሚ ይሆናል። የአጼው አገዛዝ ለተለዋዋጩ የአገራችን የፖለቲካና ማህበራዊ እውነታ ተገቢውን መልስ ለመስጠት አለመሞከሩ፣ ህዝብን ያሳተፈ ዴሞክራሲ እንዲመጣ ለተደረገው ትግል ለቀረበው ህዝብ ጥያቄ የዝሆን ጆሮ ይስጠኝ ማለቱ፣ የብሔር ብሔረሰብ እኩልነት አለማረጋገጡ፣ የመሬት ስርዓት ለማሻሻል አለመፈለጉ፣ የሃይማኖት እኩልነትን አለማረጋገጡ፣ ትውልድን ጎጂ የሆነ የትምህርት ስርዓት በመቅረጹ ወዘተ የተነሳ የመደብ ቅራኔው በህብረተሰብ ውስጥ እንዲያድግና እንዲከር በተለያዩ የአገሪቱ ክፍሎች የተበታተኑ የሽፍትነት ባህሪ ያላቸው በዝቅተኛም ደረጃ ቢሆን የድርጅት ቅርጽን የያዙ የአመፅ እንቅስቃሴዎች እንዲስፋፉና ህዝቡ ለትግል እንዲነሳሳ ሁኔታዎች እንዲፈጠሩ አድርጓል። ውድቀቱንም ጋብዟል ማለትም ይቻላል። በወቅቱ በተለይም በሀገራችን ደቡባዊ ሰሜናዊና ምስራቃዊ ክፍሎች ተበደን ተረገጥን የሚሉ ብሔር ብሔረሰቦች በትጥቅ የተደገፈ እንቅስቃሴ በማድረግ ከኃይለ ሥላሴ አገዛዝ ጠባቂዎች ጋር መጋጨታቸው ስርዓቱ በቅራኔዎች የተሞላ መሆኑን አረጋግጠዋል። መጨረሻም የአጼው አገዛዝ በአገሪቱ የተከሰቱትን ህዝባዊ እንቅስቃሴዎች በሰላምና ዴሞክራሲያዊ በሆነ መንገድ ለመፍታት ባለመቻሉ በጠመንጃ ኃይል ለታጠቀ ወታደራዊ አገዛዝ አገሪቱን አሳልፎ በመስጠት ራሱም ጠፋ። የአጼውን አገዛዝ የተካው ወታደራዊ የምርጥ መኮንኖች አገዛዝ ስልጣን ይዞ በቆየበት 17 ዓመታት ለአገዛዙ አስጊና ተቀናቃኝ ወይም የተለየ ሀሳብ ያላቸውን ንጹሐን ዜጎች በተለይ የተማሪውንና በዚያች አገር ክብርና እድገት ይገበገብ እና ይቆጭ የነበረውን ታጋይ ትውልድ በመፍጨት በመላው አገሪቱ የሰቆቃና የእልቂት ማዕትን አወረደ። የአገሪቱንም ኢኮኖሚ ወደ አዘቅት እንዲወርድ በማድረግ ህዝቡ ለረሃብና ለከፋ ድህነት እንዲጋለጥ አደረገ። የደርግና የአጋሮቹ ወንጀል ዛሬ ጊዜ አልፏል በሚል የሚረሳም ወይም የሚበረዝም ሊሆን አይችልም። ወታቸው ኮሎኔል ኢትዮጵያን አሽመድምዶ ለወያኔ ሰጣት፣ ኢትዮጵያን ካደ፣ አጠቃት። ደርግን የተካው የወያኔ አገዛዝ በኃይል በምኒልክ ቤተመንግስት ከተቆጣጠረ ጊዜ ጀምሮ በሀገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲን በመንደፍ የአንድን ቡድን አምባገነንነት አንግሷል። በአገዛዙ መዋቅሮችና በአያሌ የማምረቻና የማከፋፈያ ድርጅቶች፣ በሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ሳይቀር ጣልቃ በመግባት የዜጎችን መብት በመነጠቅ በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ በመጉዳት ኢትዮጵያዊነትን በጽኑ እያዳከመ ይገኛል። አገዛዙ የዴሞክራሲና የሰላም ጠንቅ በመሆን ሌሎች ተቃዋሚ ድርጅቶች በሀገራቸው እንዳሻቸው ተደራጅተውና በነጻ ተዘዋውረው የፖለቲካ አመለካከት ክፍራቸውንና ዓላማቸውን ለህዝቡ አስረድተው ሰላማዊና ዴሞክራሲያዊ መንገድ እንዳይሳተፉ አግዷል። የተለየ አመለካከት አላቸው የሚላቸውን ምሁራን ከስራ አባሯል። አገዛዙን የጎጥ ፖሊሲ የተቃወሙትን አገር ወዳድ ዜጎችን በመጨፍጨፍ በማሰርና በማሳደድ ያሸብራል። ወያኔ የባዕዳኑ ተንበርክኮ የእነሱን ጥቅም አስጠባቂነቱ ብቻ ሳይሆን የህዝብ ጠላትነቱን በሁለንተናዊ መልኩ እያስመሰከረ ይገኛል። ወያኔ የራሱን ህገ መንግስትና የደነገጋቸውን ህግጋትና ደንቦች ሳይቀር ያለምንም ይሉኝታና ሀፍረት በመጣት የአንድ ፓርቲ የበላይነትን አንግሷል። በህዝቡ ዘንድ ፍራቻና ጥላቻን ያሳደረ ፍጹም አምባገነናዊ ቁጥጥርን በመላ አገሪቱ ላይ አስፍኗል። በፌዴራሊዝም ስም አገዛዙ ባለፉት ድፍን 24 ዓመታት የገነባው የአንድ ፓርቲ ፈላጭ ቆራጭነትንና ፍጹም አምባገነንነትን ነው። ስልጣን ላይ እንደወጡ ሲፎክሩበት የነበረው የዴሞክራሲያዊ ስርዓት ግንባታና የሰብአዊ መብት መከበር የአገር ሉዓላዊነትን በማስደፈር ባፈናና ግድያ እንዲሁም በሽብር ተክተው ያገዛዙን ማንነት በአደባባይ አጋልጠውታል። ዛሬ ህወሓት ወያኔ አባላት ቀጥተኛ ቁጥጥር ስር ያሉ ድርጅቶችና የንግድ ተቋማት በሚደረግላቸው ልዩ የሆነ አድሏዊ እንክብካቤ አብዛኛዎቹ በሚደነቅ ሁኔታ ከመቀጽበት እየበለጸጉ፣ ሌሎች ደግሞ እየተዳከሙ እየተገለሉና እየተዘጉ በመሄድ ላይ ይገኛሉ። በአገሪቱ የሚገኙ ልዩ ልዩ የኢኮኖሚና የንዋይ ተቋማት በወያኔ ድርጅት አባላትና ቤተሰቦች እንዲያዙ በመደረጉ ተጠቃሚዎቹ የአንድ ቡድን አባላትና ቤተሰቦች ሲሆኑ የተቀረው ዜጋ የበይ ተመልካች ለመሆን ተገዷል። ከውጭ በብድርና በእርዳታ በህዝብ ስም የሚገኘው ንዋይ በህገወጥና አይን ባወጣ የዘረፋ አሰራር ከባዕዳኑ ጋር በመመሳሰር የግል ኩባንያዎቻቸውን በማጠናከርና ለክፉ ቀን ይሆነናል በማለት በቢሊዮን የሚቆጠር የህዝብ ሀብት በአውሮፓ፣ በአሜሪካና በእስያ ባንኮች በማከማቸት ላይ ናቸው። የገዢው ፓርቲ በሚከተለው የይስሙላ የነጻ ገበያ ኢኮኖሚ ስርዓት የሚታየው በንግድና በልማት ስራ ላይ የተሰማሩትን ታታሪና ብቃት ያላቸው ኢትዮጵያውያን አገዛዙ አባል ባለመሆናቸው ብቻ የንግድ ፈቃድ፣ ብድርና የውጭ ምንዛሪ ላይ በሚያወጣቸው የተዛቡ ህጎች የተነሳ ማነቆን በመፍጠር በንግዱና በልማቱ እንቅስቃሴ እንዳይሳተፉ በማድረግ ተስፋ አስቆራጭ ደባል ይፈጽማል። ሆነም አገር በቀል ባለሀብቶች ይልቅ የባዕዳኑ ትጃሮች ተጠቃሚ እንዲሆኑ ተደርጓል። በአጠቃላይ ወያኔ የሚያቀነቅነውንና የሚያካሂደውን የኢኮኖሚ ስርዓት በባለሙያዎች በቂ ጥናትና ዝግጅት ያልተደረገበትና ፍጹም አቅጣጫውን የሳተ ዳግማዊ አሰራር እና ለንቅዘት የተመቻቸ በመሆኑ ነው ሀገራችን ኢኮኖሚ ለከፋ አደጋ ተጋልጦ ይገኛል። በአጠቃላይ የችግራችን ምንጭ የሆነው የወያኔ አገዛዝ እስካልተወገደ ድረስ የሀገራችን ሰቆቃና ስቃይ ማባሪያ የሌለው ለመሆኑ መጽሐፍ ገላጭ አያስፈልገውም። በየካቲት 1966 ዓ.ም የፈነዳው የኢትዮጵያ ህዝብ አብዮት ያነሳቸው መሰረታዊ የዴሞክራሲ ጥያቄዎች ዛሬም አልተመለሱም። የዚህ ህዝባዊ እንቅስቃሴ አብይ ዓላማ በሀገሪቱ ፍትህ የሰፈነበት ስርዓት መትከል በመሆኑ እስካሁን በተከታታይ በሀገራችን የተተኩት አገዛዞች አምባገነን በመሆናቸው ህዝባዊ ትግሉ አሁንም በሂደት ላይ ይገኛል። ይህ ትግል እሱን የስልጣን ባለቤት ማድረግ ሲሆን ታዳሚዎቹን ህዝብና የህዝብ ወገኖች ብቻ ናቸው። ሌላ ህዝብን ለስልጣን የሚያደርስ አቋራጭ መንገድ የለም። የህዝብ ትግል የሚያመጣው ለውጥ ስር ነቀልና ጠንካራ የሀገር መሰረት የሚጥል በመሆኑ የሀገርና የህዝብ ጠላቶች ይጠሉታል፣ ይፈሩታል፣ በጽኑም ይታገሉታል። የህዝባዊ ትግል ግቡ ሩቅ፣ መንገዱም ዳገታማና ጠመዝማዛ፣ ጉዞውም አድካሚ ነው የሚባለውም ይህንን ሁሉ ፈተናና መሰናክል ማለፍ ስላለበት ነው። በየካቲት 1991 ዓ.ም የወጣው ዴሞክራሲያ እንዲህ አስፍሮ ነበር። የካቲት 66ን አብዮትና የህዝብን ታሪካዊ ትግል ስንዘክርም አንዱን የካቲት ሸኝቶ ሌላውን ሲቀበል የከረመው የሀገራችን ህዝብ እጣው ከጅጎሬ ወደ ጅዋሻ ቢመስልም በትግሉና በመዘዋትነቱ ታሪክን መቃኘቱ ማደሪያውን እጣውን ሊለውጥ ሊያሻሽል መዋደቁን ለመዘገብ ነው። የገዢዎች ዜና መዋዕል መሰረትነቱ ተሰርዞ እንጀቱን በድግ ቀፍሮ አስሮ ከተፈጥሮም ከባለስልጣኑም ተጋትሮ ይህችን አገር በላቡና በደሙ ማንነቷን የረገጣት አሻራውን አሳርፎባት አገር ያደረጋት ብዙሃኑ ጭቆን ህዝብ ትንሽ ብላጭ አገር ስላጭ እንዲባል በተናቀው ክንዱ የጀመረው ጉሸማ ትግል የስርዓት ለውጥ ወልዷል። በየካቲት 66 ህዝባዊ ትግል በግንባር ቀደምትነት ከተማ ጎልቶ ቢታየም ስርዓቱ የህዝብን እንቅስቃሴ እንዳያኮላሽ እንቅፋት የሆነበት የትግሉ መፈክሮች፣ ዋነኛ ጥያቄዎች የህዝብን መሰረታዊ ብሶትን፣ ፍላጎቱን ያስተጋቡ መሆናቸው ነው። የወቅቱ ታጋይ ምሁራንም ሚናቸውን ሲፈርጁ በህዝብ አንደበትነት በመሆኑ መሬት ላራሹ ብለው ሲፋለሙ፣ እኩልነት ብለው ሲዋደቁ፣ ሰራተኛው ህዝብ ባለመብት ይሁን ብለው ሲሰለፉ፣ እጁ ለተነፈገው ግና ግሮ ጥሮ ላስተማራቸው ሰፊ ህዝብ ላንቃ ሆኑት እንጂ መፈክሩን አነገቡለት እንጂ ሌላ ዓላማም ሆነ ግብ አልነበራቸውም። የካቲት አብዮት ሲገመገም ኋላ የተከሰተው መርገም ግንዛቤን የሚለውጥ መሆን የለበትም። አብዮቱ በእርግጥማ የስርዓትን ለውጥ ያስከተለ ትግል ነበርና ከተሳታፊዎቹ የየግል ይዞታና እምነት ባሻገር የጭቁኑ ህዝብ ታሪክ ሰሪነት አለዋይነትን ያስመዘገበና ያንን የገለማ ግን በእብሪትና በግፍ የጨቀየውን ስርዓት ያዋከበና የደረመሰም ነበር። ከዚህ አብዮት በደርግ ተብዬው ማጅራቱን ቢመታም አዲስ ገዢ መደብ ቤተ መንግስት ከመግባቱ በፊት የመሰበተውን ስርዓት አስወግዷል። የካቲት አብዮት ደርግን አልወለደም፣ በዝባዡን አጼውን ስርዓት ግን ቀብሯል። በዚህ በተራዘመ ህዝባዊ ትግል የኢትዮጵያ ህዝብ የከፈለው መስዋዕትነት እጅግ የከፋና የመረረ ድሉም እንደዚያ የራቀበት ምክንያት ከላይ በሀቅ የተነሳ ነው። ህዝብን ለስልጣን ባለቤትነት የሚያበቃው ግዙፍ ድል መስዋዕትነት መጠየቁ መጠርጠር የለበትም። በዚህ መስዋዕትነት የማታ ማታ ድሉ አይቀሬ መሆኑን እርግጠኞች ነን። የማይናወጠው ጽናታችንም ምንጩ ይኸው በህዝብ ላይ ያለን ፍጹም የሆነ እምነት ነው። የሀገርና የህዝብ ፍቅር ስሜት ጠብቆ ለማስተላለፍ የካቲትን ታሪክ በሚገባ መመርመርና ማወቁ ተገቢ ነው። የዛን ዘመኑ ትውልድ የመሰረታዊ ለውጥን አስፈላጊነት አምኖ የታገለበት ምክንያት ከላይ በስፋት እንደተጠቀሰው የሚወዳት ሀገሩን የበለጸገች ለማድረግ የህዝቡን ፍትሐዊ ስርዓትን እድገትን ለማስገኘት የሀገርን ህልውናና የዜጎችን አንድነት የሚፈታተኑ ወቅታዊ ችግሮችን በቅጡ በማጤን መፍትሄ ለመጠቆምና ለመሻት ይበጃል ብሎ ያመነበትን ሀሳብ ተግባራዊ ለማድረግ በማሰብ ጭምር ነው። ዛሬም ያን የታገለ ትውልድ የሚያወግዙ ብዙዎቹ ከአረመኔው ደርግ አብረው ትግሉን ሊያጠፉ ህዝብን የጨፈጨፉ ሊሸፍኑት ያልተቻላቸው ሀቅ የትውልዱን ጀግንነት፣ ቆራጥነት፣ ህዝባዊነትና አገር ወዳድነት ነው። ትውልዱ ለምን ግቦች ተነስቶ እንደተሰዋም ዛሬ መደበቅ ወይም ማጣመም የሚቻል አልሆነም። በየካቲት 1991 ዴሞክራሲ አሰፍሮ የነበረው የሚከተለውን አሳምሮ ያጠቃልለዋል። ጥቅጥቅ ባለው የፊውዳል ደይን ቀቢጸ ተስፋ ሰፍኖ ለውጥን መመኘት ከእብደትና ቀሸት ይቆጠር በነበረበት በዚያን ጊዜ የህዝብን ሉዓላዊነትና አስቸናፊነት አንግበው አፍነው አትናገሩ ሲባሉ ድሃው ይናገራል ብለው በድፍረት ለፈፈው አትድፈሩ ሲባሉ ደፍረው ለሆዳችሁ እደሩ ተብለው ሲሸነገሉም እምቢኝ ብለውና ስርዓቱም ትምህርቱም ቄሱም መጽሐፉም ለባለስልጣን መስገድን ባነገሰበት በዚያን ጊዜ አይቻልምን በይቻላል ተክተው ቃልን ከገቢር አዋህደው የግፏን ጠበቃ ሐዋርያም ሰማዕትም ሆነው በትግሉ ግንባር የተሰለፉትን ምሁራንና ታጋዮች ሁሉ የካቲት ዝክረ ታሪክ በነድ የተጻፈ ምዕራፍ ይለግሳቸዋል። ለጥቅም አለመታለላቸው፣ ማመናቸው፣ መድፈራቸው ገዝፎ የነበረው ስርዓት የአበባ አዳን ይደገፍ የነበረው ስርዓት በድሃው ህዝብ ትግል ይሸነፋል ብለው በጽኑ ማመናቸውና እምነታቸው ላይ ተመስርተው መታገላቸውን ዛሬ ዛሬን በዛሬነቱ በአንጻርነቱ ስናይ ባድናቆት የምንዘክረው ይሆናል። ዛሬም ጸረ ወያኔው የካቲት እውን ሊሆን ይችላል። ቅድመ ሁኔታዎችን መጠየቁ ግን አይቀሬና መዘንጋትም የሌለበት ነው። የካቲት 66ን በግብታዊነት የፈነዳ ማለቱ የተለመደ ሆኖ ቢገኝም ማንኛውም የህዝብ አመፅና ቢወት ግን የህዝብ ስብጥርጥር ትግሎች ክምችት ውጤት ነው። ከየካቲት አብዮት ፍንዳታ በፊት የአርሶአደር አመፆች፣ የአባደር ትግሎችና አድማዎች፣ የተማሪዎች ትግል፣ የመፈንቅለ መንግስት ሙከራዎች ወዘተ ብልጭ ድርግም እያሉ ተካሂደዋል። ይህ ሁሉ ስርዓቱን ሸርሽሮና አዳክሞት እንደነበር ግልጽ ነው። በአሁኑ ወቅትም ያሉት የህዝባዊ ትግል ሙከራዎች ከተጠናከሩና ከተስፋፉ ወያኔ ላይ የሚፈነዳና የሚያስወግደው አመፅ ሊከሰት መቻሉ የሚጠበቅ ነው። ሌላው አስፈላጊውና ወሳኝ ሁኔታ ደግሞ ትግሉ የተባበረና ኢትዮጵያዊ ይዘት ያለው መሆኑ ነው። በየካቲት 66 ወያኔና መሰል ገንጣዎች የበላይነት አልነበራቸውም፣ የሚደመጡም አልነበሩም። ወያኔ ከፋፋይና ዘረኛ አገዛዝ 24 ዓመት ካሳለፍን በኋላ ግን ሁኔታው መቀየሩ አልቀየረምና እንደ ህዝብ ኢትዮጵያዊ ሆኖ ለማመፅ ያሉት ጋሬጣዎች በቀላሉ መታየት የሌለባቸው ናቸው። በየካቲት 66 ምንም እንኳ የተወሰኑ ምሁራን በጥቅም ታውረው ትግሉን ከብተው ብዙ ጉዳት ቢያደርሱም በወቅቱ ግን አብዛኛው የተባበረና በጋራ ስርዓቱን የጠላና ሊያፈርስ የተነሳ ነበርና ድልን በዚህ መስክ ሊያገኝ ችሏል። ዛሬ ግን ይህ ሁኔታ ተሟልቶ አይገኝም። ጠንካራ ተቃዋሚዎች የሉም ገና። ይህን ድክመት ማስወገድ ከተቻለ የካቲት 66 እንዳስተማረው አይበገሬ የመሰለው ሁሉ ካሉ ነፋስ እንደተጠጋ ዱቄት ይተናል። ከዚህም ተያይዞ ሌላ ሊሟላ የሚገባው መስዋዕትነትን ይመለከታል። በትግሉ ብዙ ዜጎች ስለተሰዉ ደርግን ወግድ ባለው ትግል አያሌ መስዋዕትነት በመክፈሉ ህዝብ ተፈጀ፣ ያታገረው ድርጅት ወጣቱን አፈጀ ብለው የሚለፈፉ ፈልተዋልና የካቲት የሚጠይቀው ድፍረት በቦታው አልገኝ ብሏል። ሰላማዊ ትግል የሚባለውን በጠነከረ መንገድ የሚካሄድ ሳይሆን በእጅ መስጠትና ጀምሮ ላለመቀጠል ማጠየቂያ ሆኗል። ስለዚህም ለጸረ ወያኔ የካቲት ለመስተዋት ዝግጁ ሆኖ መገኘትን የግድ የሚል ይሆናል። የህዝቡን ትግል የሚያደናቅፉትንና የሚከፋፈሉትንም ማሸነፍ ያስፈልጋል። የጠራና የቆረጠ የህዝብ ጎራ እውን ከሆነ የካቲት 66 በወያኔ ላይ ይበልጥ አምሮ ይበልጥ ተጠናክሮ ሊመጣበትና ሊደረምሰው ይችላል። ይህንንም በተመለከተ የካቲት 91 በወጣው ዴሞክራሲያ በመደምደሚያ ይህን ቅጽ እንዘጋለን። ደርግ ሲወድቅም ሽግግሩ ህዝብና ሀገርን በጠቀመ መንገድ እንዳይከናወን ወያኔና ባዕዳን እንቅፋት ሆኑ። ህዝብ በመስዋዕትነቱ ያስገኘውን ድል ልክ እንደ የካቲት ተቀምቶ መብቱን ተነጥቆ የሀገሩ ይዘት ሳይቀር ሲቀየር በተመካችነት ተገዶ ተመደበ። ይህም ጸረ ህዝብ አገዛዝ በአፍ ደረጃ የካቲትን ማጅራት ከመታው ኃይል የተለየ መስሎ ቢቀርብም በአምባገንነቱ ተመሳሳይ ሆኖ የፈጸመው ሁሉ እነሆ ዛሬ ዞሮ ለራሱ ለሀገራችንም መዘዙ በስቷል። ሄደ ስንለው እየተመለሰ፣ ሞተ ስንለው እያንሰራራ የጭቆናና ብዝበዛ ስራት ዛሬም በላያችን ተሰይሟል። መሬት ላራሹ ዛሬም ወቅታዊ መፈክር ነው። ዴሞክራሲ ለብዙሃኑ ዛሬም ወቅታዊ ነው። መብት ለጭቁኑ አሁንም መፈክራችን ነው። ላባደሩ አይበዝበዝ፣ ሰራተኛ ባሪያ አይደለም ስንል የነበረው ዛሬም መጮህ ያለበት ነው። ብሔረሰቦች እኩልነት፣ ዘረኛ ስርዓት አይኑን በጨው አጥቦ ተሰይሟልና ይህን መፈክር ወቅታዊ ነው። የአገር ሉዓላዊነት ከመቼውም ጊዜ በበለጠ የትግላችን እምብርት ሆኖ ይገኛል። የካቲት ዋና ዋና መፈክሮች ዛሬም ሕያው ናቸው። በትግል ያገኘናቸው ድሎች የማይካዱ ቢሆኑም የታገልንላቸው መሠረታዊ ጉዳዮች ዛሬም ትግልን ምላሽን ይጠይቃሉ። በመቼውም ጊዜ የከፋ ሁኔታ ደግሞ ከስልጣን ጥሜት ሌላ አገርን ማጥፋት ተልእኮ የሆነው ቡድን ለቤተ መንግሥት መብቃቱ ነው። አገርን መጠበቅና ከጥፋት ማዳን ወሳኝ በሆነበት ወቅት ላይ ደርሰናል። ለዚህም ነው የካቲትን በጥሞና ዘክረን ከታሪክ ተምረን የነበሩ ጉድለቶችን አስወግደንና በስፋትና በጽናት ተባብረን በጋራ ጥረት መረባረብ የሚጠበቅብን። የካቲትን በትግል መዘከራችን ተገቢ ነው። የካቲት ማለት ትግል፣ ቆራጥነትና ሀገር ፍቅር ማለት ነበር ነውም። የአፓ ታሪኩ ከየካቲት አብዮት ጋር የተቆራኘ እንደመሆኑ መጠን ለሕዝብ የገባውን ቃል ኪዳን በማክበር በየካቲት የዓመፅ መንፈስ ዛሬም ጸንቶ ለአገርና ለሕዝብ ትግሉን ቀጥሏል። በባሩድ ሳይታጠን፣ በተፋፋመ ትግል ሳይታጀብ፣ በሰላምና በእልልታ የካቲት አብዮት የሚዘከርበት የሕዝብ ጊዜ ሕዝባዊ ሥርዓት እስኪመጣም ይህን ትግሉን ይቀጥላል። ከዚህ ዛሬ 16 ዓመት በፊት ከተጻፈ መልእክት በተጨማሪ ሊባል የሚቻል የለም። የካቲት አብዮት በትግል ይዘከራል።
Gumbachin asayeu.